ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አቅም ተሰጥቷቸው ውይይት የተደረገባቸው ጎራ ጎራ ያሉ አምስት ነጥቦች አሉ። አንደኛ ህብረ ብሔራዊ ፌዴራላዊ ስርዓቱ ተጠናክሮ መቀጠል እንዳለበት፣ በዚህ ላይ ብዥታ መኖር እንዳለበት ለሚገባ ሲመከርበት የዋለና በዚህ ላይ ምንም አይነት ልዩነት እንደሌለ።
የገዢው የኢህአዴግ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማን ድምፅ ነው የሰማ ነው። የኢህአዴግ ፓርቲዎች ውህደትና አንድ ሀገር አቀፍ ፓርቲ የመሆን ጉዳይ ዝርዝሩ በዕለቱ አብይ ርዕስ ተይዟል።
የድሬዳዋ የሃይማኖት ተቋማት በድሬዳዋና ብሎም በመላው አገሪቱ እየተፈጸሙ ያሉ ያሏቸውን የብሔርና ሃይማኖት መልክ ያላቸው ጥቃቶች፣ የሃይማኖት ተቋማት ላይ የሚፈጸሙ ውድመቶች፣ እንዲሁም በከፍተኛ የትምህርት ተቋማት እየታዩ ያሉ አለመረጋጋቶችና የትምህርት መስተጓጎሎች እንደሚያወግዙ አስታወቁ የሚለው ደግሞ ሌላው የመጽሔት ዘገባ ነው። ቆየት ብሎ ይቀርባል።
ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘናል። ከዛሬ ህዳር 8 2011 ዓመተ ምህረት ስርጭታችን ጋር አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሳችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
በአፋርና በኢሳ ጎሳዎች መካከል እየተካሄደ ያለው ግጭት እንዲያበቃ የሚያደርግ የዘላቂ መፍትሄ እርምጃ መንግስት እንዲወስድ ዋሽንግተን ዲሲና አካባቢዋ የሚኖሩ የአፋር ተወላጆች ጠይቀዋል። ጥያቄውን ያቀረቡት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ደጃፍ ላይ ተሰብስበው ሲሆን በፌዴራል መንግስቱ ታስረዋል ያሏቸው ሰዎችም እንዲፈቱ ጥያቄ አቅርበዋል። ከአስተባባሪዎቹ መካከል ሁለቱን ሰሎሞን አባተ ማምሻውን አነጋግሯል።
ወደ 30 ዓመታት ለሚጠጋ ጊዜ ተራዘመ ያሉት በአፋርና በኢሳ ጎሳዎች መካከል እየተካሄደ ያለው ግጭት የብዙ ሰው ሕይወት እየቀጠፈና አካባቢውን ወደ አለመረጋጋት እየወሰደ መሆኑን የዛሬው የዋሽንግተን ሰልፍ አስተባባሪዎች ለአሜሪካ ድምፅ ተናግረዋል። አቶ አቡበከር አህመድ አንዱ ናቸው።
አፋር እየተበደለ ነው። በሰፊው ኢትዮጵያ እየተወረረች ነው። የሲያድ በር አጀንዳ የያዙት ቡድኖቹ ወደ አፋር ክልል ገብተው አሸባብም ብዙ አፋሮቹን ገለዋል እና እስካሁን ድረስ የኢትዮጵያ መንግስት ምንም እርምጃ አልወሰደም። ኢትዮጵያ እየተወረረች ነው። አፋር ክልል ደግሞ እየተወረረ ነው። ወረራ ይቁም። አሸባሪዎቹ ከኛ ክልል መውጣት አለባቸው። እንደገና ደግሞ የጅቡቲ መንግስት እጁን መሰብሰብ አለበት። የጅቡቲ መንግስት ድጎማ እያካሄደ በሰፊው ወደ ምድራችን ገብተው ብዙ እንቅስቃሴ እያደረጉ ስለሆነ የአፋር ሕዝብ መሞት የለበትም፣ ኢትዮጵያዊ መሞት የለበትም ብለን ድምጻችን እያሳለፍን ነው።
አቶ አቡበከር፣ የጅቡቲ መንግስት ወደዚህ ጣልቃ ገብቷል ሲሉ በይፋ የያዛችሁት ማስረጃ አለ? ይሄ ለመሆኑ
በሰፊው አለ። የአፋር ክልል መንግስት በሚዲያም ገልጿል። የጅቡቲ ወታደሮች በዛ በወረራ ተይዘው ማስረጃ መታወቂያም ሁሉ ተይዘዋል። ትልቅ ማስረጃ አለን፣ በእጃችን አለ።
የጅቡቲ መንግስት እንደ መንግስት እውቅና የሚሰጣቸው ኃይሎች ናቸው ወይስ ከጅቡቲ የተነሱ ስለሆኑ ነው እናንተ የጅቡቲን መንግስት የምትኮንኑት?
ጅቡቲ መንግስት በሰፊው የሲያድ በር አጀንዳ የሚወስዱት እየደጎመ ወደ ኢትዮጵያ ምድር ገብተው በአፋር ክልል ወረራ እያካሄዱ ነው። ኢትዮጵያዊ ሁሉ መስማት አለበት። የሚወረረው አፋር ብቻ ሳይሆን የሲያድ በር አጀንዳ ያላቸው ቡድኖች ወደ ኢትዮጵያ ወረራ እያካሄዱ ነው።
አካባቢው የህገ ወጥ ንግድ መተላለፊያም እንደሆነ የጠቆሙት አስተባባሪዎች የመንግስትና የጦር ባለስልጣናት ተጠቃሚ ናቸው ሲሉም ይከሳሉ። ለመሆኑ ይህ ግጭት የአፋርና የኢሳ የህዝብ ለህዝብ ግጭት ነው ወይስ የታጣቂዎችና የተጠቀሰው አይነት ጥቅም ፈላጊዎች? አቶ ሁሴን አህመድ ሌላው የሰልፉ አስተባባሪ ናቸው።
ያን ያክል ህዝብና ህዝብ ግጭት የለም፣ ግን የኢሳ ታጣቂ ኃይሎች እንዳለ ግን መንግስት ያውቀዋል ይህንን ነገር።
በቅርቡም በፌዴራሉ መንግስት ተይዘው አሁንም እስር ላይ ያሉ አቶ እስማኤል አሊ ጋርዶ የሚባሉ ሰውና ሌሎችም ቁጥራቸው ከሰባ በላይ ሰዎች እንዲለቀቁላቸው ሰልፈኞቹ ጠይቀዋል። ከአስተባባሪዎቹ የተወሰኑት ከኤምባሲው ባለስልጣናት ጋር እየተወያዩ እንደነበረ ተነግሮኛል። ከኤምባሲው ምላሽ ለማግኘት የደወልኩላቸውን ባለስልጣናት ለጊዜው ማግኘት አልቻልኩም። አንዱ ስብሰባ ላይ እንዳሉ ገልጸውልኛል። የጅቡቲን መንግስት ምላሽና የኢትዮጵያ መንግስትም የሚለውን ይዘን በሌላ ዘገባ እንመለሳለን።
ሰለሞንን ለዘገባው እናመሰግናለን። ባለፈው ሰኔ ወር ሱዳን ውስጥ በተቃዋሚ ሰልፈኞች ላይ የተፈጸሙ የሰዎች ሕይወት የጠፋበት ጥቃት በስብዕና ላይ የተፈጸመ ጥቃትነት ሊፈረጅ የሚችል መሆኑን አንድ ታዋቂ የሰብአዊ መብት ቡድን ተናገረ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች ግደሏቸው እያሉ ጮሁ ነበር። ካርቱም ላይ በተቃዋሚዎች ላይ የተፈጸመው የኃይል ጥቃት በሚል ርዕስ ባለ 59 ገጾች ሪፖርት ነው ያወጣው። የሱዳን የጸጥታ ኃይሎች እንደ አውሮፓውያን የዘመን አቆጣጠር ከሰኔ 3 ጀምሮ ከዚያም በኋላ ካርቱም ላይ ተኮልኩሎ በነበሩት ተቃዋሚ ሰልፈኞች ላይ ያደረሱትን ጥቃት ከዚያም አስቀድሞ የተፈጸሙትን ሌሎች ጥቃቶች በዝርዝር ዘግቧል። ሰኔ 3 ቀን ብዛት ያላቸው የመንግስቱ የጸጥታ ኃይሎች ካርቱም ውስጥ የቅምጥ ወይም ተቀምጠው ተቃውሞ ያሰሙ የነበሩ መሳሪያ ያልያዙ ሰልፈኞች ላይ ተኩስ ከፍተው በርካታ ሰዎችን ገድለዋል። ተቃዋሚዎችን ደፍረዋል፣ በስለት ወቅተዋል፣ ደብድበዋል፣ ጸጉራቸውን በመላጨት ፍሳሽ ውስጥ በእንብርክክ በማስኬድ ላያቸው ላይ ሽንታቸውን በመሽናትና በመስደብ አዋራጅ ተግባሮችን ፈጽሟቸዋል ብለዋል የሂውማን ራይትስ ዋች ሪፖርት። በሰኔ 3ቱና ከዚያም በተከተሉ ቀናት በደረሱ ጥቃቶች በቁጥር በታወቀው 120 ሰዎች መገደላቸውን፣ በመቶዎች የተቆጠሩ መቁሰላቸውንና ብዙዎችም የደረሱበት ያለመታወቁን ሪፖርቱ ዘርዝሯል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ከስልጣን ለማሰናበት የሚያበቃ ተግባር ፈጽሞ እንደሆን ምርመራ የከፈቱት የምክር ቤት አባላት በዚህ ሁለተኛ ሳምንቱን በያዘው የምርመራቸው ሂደት ቁልፍ የሆኑ ምስክሮችን ቃል ያደምጣሉ። እማኞቹ ሚስተር ትራምፕ እንደምን አድርገው ዩክሬን የጠየቀችውን ወታደራዊ እርዳታ ይዘውባት ሲያበቁ በመጪው ፕሬዝደንታዊ ምርጫ አንዱ ዋና ተፎካካሪያቸው የሚሆኑትን የቀድሞ ምክትል ፕሬዝደንት ጆ ባይደንን እንድትመረምር ግፊት እንዳደረጉ ቃላቸውን ይሰጣሉ ተብሏል። በዚህ ሳምንት 8 ያሁንና የቀድሞ የመንግስት ባለስልጣናት በተወካዮች ምክር ቤቱ የስለላ ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ። በአገር አቀፍ ደረጃ በቴሌቪዥን በሚተላለፈው የምስክር ሰሚ ሸንጎ ከሚቀርቡት ምስክሮች ውስጥ ዋናው በአውሮፓ ህብረት የዩናይትድ ስቴትስ አምባሳደሩ ጎርደን ሶንድላንድ ናቸው። ለተነጎዲያ ረቡዕ እንዲቀርቡ ተጠርተዋል። ሶንድላንድ በብረሰልስ የአውሮፓ ህብረት አምባሳደር እንዲሆኑ በፕሬዝደንቱ ከመሾማቸው አስቀድሞ ለፕሬዝደንቱ የፖለቲካ ድጋፍ የገንዘብ መዋጮ የሰጡ ባለብዙ ሚሊዮን ዶላር ባለጸጋ ናቸው። ሰንላንድ በዝግ ሸንጎ ካሁን ቀደም በሰጡት የምስክርነት ቃል የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በሚስተር ባይደን ላይ ምርመራ ለመክፈት በይፋ ቃል የማይገቡ ከሆነ ሀገሪቱ ከዩናይትድ ስቴትስ ወታደራዊ እርዳታ እንደማታገኝ መስከረም ወር መጀመሪያው ላይ ለአንዱ የፕሬዚደንቱ ረዳት አስጠንቅቄ ነበር ብለዋል። ይህ የንካ ለንካ መዋዋል አልተፈጸመም ብለው ፕሬዚደንት ትራምፕ ያስተባብላሉ። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ዲሞክራቶች 45ኛውን የሀገሪቱን ፕሬዚደንት ለመክሰስ በያዙት ጥረት ይህንን ነው ቁልፍ ጉዳይ አድርገው የያዙት። ይህ በዚህ እንዳለ ፕሬዚደንት ትራምፕ በስልጣናቸው ካላግባብ ተጠቅመዋል በሚል ምርመራ በከፈተባቸው የተወካዮች ምክር ቤት የስለላ ኮሚቴ ቃላቸውን መስጠትን አጥብቀው እያሰቡበት መሆኑን በዛሬው ዕለት ተናግረዋል። ያጠፋሁት ጥፋት የለም፣ ደግሞም ለዚህ ተገቢ ስርዓት ያልተከተለ ሂደት ተአማኒነት መስጠትም አልፈልግም። ነገር ግን ኮንግረስ ስራው ላይ ተመልሶ እንዲያተኩር ስል ላደርገው እየፈለግኩ ነው፣ አጥብቄ እያሰብኩበትም ነው ሲሉ ዛሬ በትዊተር አስታውቀዋል። የተወካዮች ምክር ቤቱ አፈጉባኤ ናንሲ ፔሎሲ ትናንትና ፌስ ደ ኔሽን በተባለው የቴሌቪዥን ፕሮግራም ላይ ቀርበው በሰጡት ቃል ፕሬዚደንቱ ኮሚቴው ፊት ቀርበው መናገር፣ እውነቱን ማስረዳት፣ አለዚያም በጽሁፍም ቢሆን ለማቅረብ ይችላሉ ብለዋል። ፕሬዚደንቱ በእርግጥ ይቀርቡ እንደሆነ ግን የሚታወቅ ነገር የለም ለጊዜው።
በመጨረሻም በዓለም ዙሪያ ቁጥራቸው ከሰባት ሚሊዮን በላይ የሚገመት ልጆች በኢሚግሬሽን ማቆያ ማዕከሎች በጊዜያዊነት ተይዘው እንደሚገኙ የተባበሩት መንግስታት ድርጅት ያወጣው አዲስ ጥናት ጠቆመ። ነጻነታቸውን የተነፈጉ ሕጻናትን የተመለከተ ዓለም አቀፍ ጥናት በሚል ርዕስ ጄኔቫ ላይ ይፋ የተደረገው ባለ 700 ገጾች ሪፖርት በወህኒ ታስረው ያሉ ልጆች የተጣሉ ወይም በየጓለማውታን የሚያድጉቱ እንዲሁም በፍልሰተኞች ማዕከልና በሌሎች ማቆያዎች ያሉ ልጆች የሚያልፉበት ስቃይ በዝርዝር ያወሳል። ነጻነታቸውን የተነፈጉ ሕጻናት ይላል ጥናቱ፣ በከፋ ሁናቴ ለጉዳት ከተጋለጡ ከተገለሉ የህብረተሰብ ክፍሎች ውስጥ የሚፈረጁ እንደሆኑ እንዲሁም የጥቃት የመረሳትና ብዝበዛ ሰለባ መሆናቸውን አስረድቷል። ሽብርተኝነትና በጽንፈኞች የተመለመሉ በሺዎች የሚቆጠሩ ልጆችም ሲያዙ እንደ ሰለባ ሳይሆን እንደ አጥፊ እንደሚቆጠሩ ነው ጥናቱ የጠቆመው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ በአጭሩ ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።
አድማጮች፣ ድምፁን ለማሰማት የቴክኒክ እክል ገጥሞናል። ቆየት ብለን እናሰማለን። በትላንቱ የዋሽንግተን ዲሲ የኢዜማ ህዝባዊ ስብሰባ ተሳታፊ የነበሩና እርሳቸውንም ደግሞ ተከትሎ የኢዜማው ምክትል ሊቀመንበር አቶ አንዱዓለም አራጌ የሰጡት ድምፅ ነው። እንዳልኩት ቆየት ብሎ ድምፃቸውንም ዝግጅቱንም እናቀርባለን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ የድሬዳዋ የሃይማኖት ተቋማት በድሬዳዋ ብሎም በመላ አገሪቱ እየተፈጸሙ ያሉ የብሔርና የሃይማኖት መልክ ያላቸውን ጥቃቶች፣ የሃይማኖት ተቋማት ላይ የሚፈጸሙ ውድመቶች፣ እንዲሁም በከፍተኛ የትምህርት ተቋማት እየታዩ ያሉ አለመረጋጋቶች፣ የትምህርት መስተጓጎሎች እንደሚያወግዙ አስታወቁ። የሃይማኖት ተቋማቱ መንግስት ሕግና ስርዓት የማስከበር ኃላፊነቱን እንዲወጣ ጠይቀው ወጣቶችም ከአጥፊ ድርጊቶች ተቆጥበው ሃይማኖቶቻቸው የሚያዟቸውን ተግባሮች እንዲያከብሩ ነው የመከሩት። አዲስ ቸኮል ዝርዝሩን ይዟል።
የድሬዳዋ የሃይማኖት ተቋማት ጉባኤ ጽህፈት ቤት በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በድሬዳዋም ሆነ በሀገሪቱ እየተከሰቱ ያሉ ችግሮችን እንደሚያወግዙ ተናግረዋል። በልዩ ልዩ የሀገሪቱ አካባቢዎች በነዋሪዎች መካከል እየደረሰ ያለው መጎዳዳት፣ በሃይማኖት ተቋማት እየተፈጸሙ ያሉ ውድመቶችን እንዲሁም የዩኒቨርሲቲ ተማሪዎች ላይ የሚፈጸሙ ግድያና እንግልትን ያወገዙት የሃይማኖት አባቶቹ ሁሉም በመቀራረብ ለሰላም በጋራ እንዲቆም ጥሪ አቅርበዋል። የጽህፈት ቤቱ ሰብሳቢ ሊቀ ብርሃናት ቀለመ ወርቅ ቢምረው እንዲህ ብለዋል።
ጨቅላው ወይም ለጋው ወጣት ባላሰበው ሰዓት ሲሞት፣ ለጋዋ ወጣት ባላሰበች ሰዓት ትቀሰፍ፣ ንብረት ሲወድም፣ አልፎ ተርፎም ደግሞ እግዚአብሔርና የሰው ልጅ የሚገናኝባቸው ምሕረት ቸርነት የሚለመንባቸው ድነት የሚገኝባቸው የጸሎት ቤቶች፣ ቤተክርስቲያን፣ መስጊድ የመሳሰሉት ሲቃጠሉ በጣም ያሳዝናል። አዝኗል። የድሬዳዋ ሃይማኖት ተቋማት በጣም ከልብ አዝኗል። በኦሮሚያ ክልል ጀምሮ እስከ ድሬዳዋችን ድረስ ይሄ ነው የማይባል እልቂት ተፈጽሟል። የብዙ ቤቶች ተቃጥለዋል። ይህንን የሚያቆር ይህንን የሚያቀዘቅዝ የሚያጠፋ ፈጣሪ አምላካችን ነውና እኛ የድሬዳዋ ሃይማኖት ተቋማት ይህንን መጥፎ ስራ ከልብ እናወግዘዋለን። እስካሁን የተደረገው በቅቶ አቅጣጫውን ቀይሮ ከክፋት ወደ ደግነት መመለስ እንዳለበት ከወጣት እስከ አዛውንት፣ ከመሪ እስከ ተመሪ፣ ከአዛዥ እስከ ታዛዥ ያለው ሁሉ ይህን ክፉ ስራ ትቶ ወደ መልካም መንገድ እንዲገባና ይህ ከፍተኛ አደጋ እንዲቆም በጽኑ የእግዚአብሔር ቃል እናወግዛለን፣ እንማጸናለን።
የጉባኤው አባል የሆኑት ሼክሊያ ሰይድ በበኩላቸው አሁን የምንደጋገፍበት እንጂ የምንጎዳደበት አይደለም ብለዋል። ለዚህም ሁሉም የሚጠበቅበትን እንዲወጣ ነው ጥሪ ያቀረቡት።
ሁላችንም እንደ ቀድሞ አባቶቻችን፣ እንደ ቀድሞ እናቶቻችን፣ እንደ ቀድሞ ወገኖቻችን በአንድነት በጋራ ሆነን ላለችን አገር ያለችን አገር ኢትዮጵያ ስለሆነች እንደ ኢትዮጵያዊነታችን ባጠቃላይ ሁላችንም ተቃቅፈንና ተደጋግፈን ለሌላው ከለላ ሰጥተን እንደምንኖረው ከዚህ ቀደም የነበረንን መልካም አራያነት በማስቀጠል ተያይዘን ወደፊት መራመድ እንዳለብን የምናደርግበት ወቅት ላይ ነን እንጂ የምንጠፋፋበት የምንገፋፋበት ሰዓት አይደለም ማለት ነው። ስለዚህ መላው የኢትዮጵያ ሃይማኖት ተቋማት የዚህን ድርጊት በማውገዝ ህዝበ ሙስሊሙ፣ ህዝበ ክርስቲያኑ እንዲሁም ዋቄፈታው ከያለበት በሚያመልከው አምላክ በመማጸን ለሀገሩ ሰላም፣ ለወገኑ ወጣ ገባ ለማለት ለነሱ ሰላም መስራት መቻል አለብን። ሁላችንም የድርሻችንን ከተወጣን ቤታችን ይጸዳል። ሁላችንም እያንዳንዳችንን ኃላፊነትና በጎነት ከጨመርንበት የደረሰብንን ችግር ወደ በጎ መለወጥ እንችላለን።
የድሬዳዋ ሃይማኖት ተቋማት ጉባኤ ጸሐፊ የሆኑት ወንድም ሚኪያስ ታየ በበኩላቸው የከፍተኛ ትምህርት ተቋማት ተማሪዎች ያጋጠማቸውን ችግርም ልናወግዘው ይገባል ብለዋል።
በተለይ የኢትዮጵያ ዜጎች በእንዴት አይነት ሁኔታ እንደኖርን ሁላችንም እናውቃለን። እናት ቋጠሮ ቋጥራ የሌላትን ነገር ከዛም ከዚህም ብላ ተቸግራ ቤተሰብ በጭንቅ ያስተማራቸው የደሃ ቤተሰብ ልጆች እግዚአብሔር በሰጣቸው ድልና አጋጣሚ ትምህርታቸውን ተምረው ለሀገር ፍሬ ሊሆኑ፣ ለሀገር ጠቃሚ ዜጋ ሊሆኑ፣ ለቤተሰብ በረከት ሊሆኑ በየትምህርት ቤቱ ለመማር ሄደው እየደረሰባቸው ያለውን ከፍተኛ ስቃይና እንግልት፣ ግድያ የድሬዳዋ ሃይማኖት ተቋማት ጉባኤ አበክሮ ያወግዛል። ወጣቶች፣ አባቶች፣ እናቶች ሁላችንም ለዚች ሀገር ሰላም እንድንቆም ከአጥፊዎች ጎን ቆመን የጥፋት መሳሪያ እንዳንሆን በምድራችን ላይ ከጊዜ በኋላ የመጣውን አስቸጋሪ ጊዜና ሁኔታ በመቃወም ይልቁንም ወደየቤተ እምነታችን እየሄድን ይልቅ እግዚአብሔርን በመፍራትና በመማጸን ለሀገራችን በረከትና ሰላም እንዲመጣ እንድንጸልይ ንስሐ እንድንገባ
የሃይማኖት አባቶቹ ወጣቱ በየሃይማኖት የሚታዘዘውን ስነ ምግባር አክብሮ በሰላምና በመተሳሰብ አብሮ እንዲኖር አደራ ብለዋል። ወላጆችም ልጆቻቸውን በቀና መስመር እንዲሄዱ እንዲከታተሉ ነው ጥሪ ያቀረቡት። የተፈጸመውን ድርጊት የትኛውንም እምነት የማይወክል ነው ያሉት የሃይማኖት አባቶቹ ሁሉም የህብረተሰብ ክፍል የሃይማኖት አባቶቹ ላቀረቡት የሰላም ጥሪ ተባባሪ እንዲሆን ጠይቀው መንግስትም የህግ የበላይነትን በማረጋገጥ ረገድ ጠንካራ አቋም እንዲኖረው አሳስበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ተከታዩ ደግሞ ከድሬዳዋ ወደ ወሎ ያሻግረናል። በቅርቡ በወሎ ዩኒቨርሲቲ ደሴ ካምፓስ ተቀስቅሶ በነበረው ግጭት ጉዳት ከደረሰባቸው ሁለት ተማሪዎች የአንዱ ህይወቱ ማለፉን ዩኒቨርሲቲው አስታወቀ። ተማሪው በደሴ ሪፈራል ሆስፒታል ህክምናውን ሲከታተል ቆይቶ ነው ህይወቱ ያለፈው ይለናል ከደሴ ዘጋቢያችን መስፍን አራጌ። በወልዲያ ዩኒቨርሲቲ የተፈጠረው የተማሪዎች ግጭትና ህይወት የጠፋበትን ድንገት ተከትሎም አለመረጋጋት ከተስተዋለባቸው ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው። ዩኒቨርሲቲው ዛሬ በማህበራዊ ገጹ ይፋ እንዳደረገው ህዳር 3 2012 ዓ.ም ምሽት መነሻው ባልታወቀ እስካሁን ባልተረጋገጠ ጉዳይ በደሴ የትምህርት ቅጥር ግቢ ውስጥ በተማሪዎች መካከል በተፈጠረ ግጭት ቀላልና ከባድ የአካል ጉዳት ደርሶባቸው እንደነበር በዩኒቨርሲቲው ክሊኒክና በደሴ የሪፈራል ሆስፒታል ጉዳት የደረሰባቸው ተማሪዎች ሕክምና ተደርጎላቸው መመለሳቸውን ጠቅሶ ዩኒቨርሲቲው ሁለት ተማሪዎች ግን ከፍተኛ ጉዳት ደርሶባቸው በሆስፒታል ውስጥ ሕክምናቸውን ሲከታተሉ እንደነበርም አስታውቋል። ቀደም ብዬ የጠቆምኩት መስፍን አራጌ ነው የዘገበልን፣ እነሆ ዝርዝሩ ነው።
በወልዲያ ዩኒቨርሲቲ የተፈጠረውን የተማሪዎች ግጭትና የህይወት መጥፋት ተከትሎ አለመረጋጋት ከተስተዋለባቸው ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው። ዩኒቨርሲቲው ዛሬ በማህበራዊ ገጹ ይፋ እንዳደረገው ህዳር 3 2012 ምሽት መነሻው ባልታወቀ ምክንያት በደሴ ካምፓስ ተማሪዎች መካከል በተፈጠረ ግጭት ተማሪዎች ቀላልና ከባድ የአካል ጉዳት ደርሶባቸው ነበር። በዩኒቨርሲቲው ክሊኒክና በደሴ ሪፈራል ሆስፒታል ጉዳት የደረሰባቸው ተማሪዎች ህክምና ተደርጎላቸው መመለሳቸውን የጠቆመው ዩኒቨርሲቲው ሁለት ተማሪዎች ግን ከፍተኛ ጉዳት ጉዳት ደርሶባቸው በሆስፒታል ውስጥ ሕክምናቸውን ሲከታተሉ እንደነበር አስታውሷል። ጉዳት ከደረሰባቸው ተማሪዎች አንዱ ትናንት ምሽት ህይወቱ አልፏል። ስሙ እንዲጠቀስ ድምጹም እንዲቀረጽ ያልፈለገ አንድ ተማሪ ሟቹ ከፎቅ ላይ መውደቁን ይናገራል። ዩኒቨርሲቲው የተማሪውን ትክክለኛ አሟሟት ለማረጋገጥ አስከሬኑን ለሊት ወደ አዲስ አበባ መላኩን ጠቁሞ በወጣቱ ሞት የተሰማውን ሀዘን ገልጿል። ለወዳጅ ቤተሰቦቹ መጽናናትን ተመኝቷል። ጉዳት የደረሰባቸውን ተማሪዎች በማስታመም ላይ የነበሩት የዩኒቨርሲቲው የተማሪዎች አገልግሎት ዳይሬክተር ዶክተር አያሌው ሀሰን የወጣቱን ህይወት ለመታደግ አቅም የፈቀደውን ያህል ለማድረግ ተሞክሮ ነበር ይላሉ።
የደሴ ሪፈራል ሆስፒታል በጣም ተረባርበው የአእምሮ ቀዶ ጥገና ሁሉ አድርገውለት ነበር። ባይ ዘ ወይ ኑሮ ሰርጅን እጅ ብቻ ነው ያለው እና ተደርጎ ነበር። ዩኒቨርሲቲውም በጣም ተረባርቦ ነበረ። ሆስፒታሉም ሰራተኞች ከዶክተሮች እስከ ነርሶች ያሉት በጣም ተረባርበው ነበር። የአካባቢ ማህበረሰብ ራሱን እሱ በመጠየቅ ወንድሙም መጥቶ ነበር። ወንድሙንም በማጽናናቱ ብዙ ቆይቶ ነበረ። እስከ አንድ ሰዓት አካባቢ እዛው አብሬ ቆይቼ ተመልሼ መጣሁኝ እና እንደውም እኔ በቃ ይድናል የሚል እንትን ነበረ። ዩኒቨርሲቲውም ምግቦችን በዶክተሩ በኩል እንደዚህ ወተት ኮንትራት ሁሉ ተጀምሮለት ነበረ። አጋጣሚ ያ ሳይሆን ቀረና ማታ በዛ ለአራት ሰዓት በሚመጣ ጉዳይ አካባቢ ያው አረፈ። አዘን በጣም።
ሌላው ጉዳት የደረሰበት ተማሪ ግን በጥሩ የጤና መሻሻል ላይ እንደሚገኝና ምግብ መውሰድ መጀመሩን ዶክተር አያሌው ጠቅሰዋል። ሟቹ ወጣት ኢዶሳ ደበላ ከወለጋ ጊምቢ አካባቢ የመጣ መሆኑን ተማሪዎች ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የመጽሔት ክፍለ ጊዜ ነው እያደመጣችሁ ያላችሁት። ዝግጅታችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ይቀጥላል እስከ 4 ሰዓት ድረስ አብራችሁን እንድትቆዩ ከአክብሮት ጋር እንጠይቃለን።
ወደ ተከታዩ ቅንብር እንለፍ። ቆንጀት፣
ጥሩ ሀሳብ ነው።
ወደ አዋሳ ይወስደናል። የሲዳማ ሪፈረንደም ወይም ህዝበ ውሳኔን ይመለከታል። ዮናታን ዘብዲዮስ ነው ያደረሰን።
የሲዳማ ውሳኔ ህዝብ የመራጮች ምዝገባን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ዛሬ ጠዋት የመራጮች ምዝገባ በሰላማዊ መንገድ መጠናቀቁና ለሂደቱም የመከላከያ ሰራዊት፣ የፌዴራል ፖሊስና የክልል ጸጥታ ኃይሎች ከፍተኛ አስተዋጽኦ አበርክቷልም ብሏል። ከጥቅምት 7 እስከ ህዳር 6 2012 ዓመተ ምህረት ድረስ የድምጽ ሰጪዎች ምዝገባው የተከናወነ ሲሆን 2.3 ሚሊዮን ገደማ መራጮች መመዝገባቸውን ቦርዱ ዛሬ በሰጠው መግለጫ ገልጿል። ቁጥሩ ግን ከሁሉም ጣቢያዎች ያልተጠቃለለ መሆኑም ተጠቅሷል።
የተለያዩ የማህበረሰብ ክፍሎች ከአስተዳደር ወሰን ጋር ባላቸው የተወሰነ አለመግባባት ሰላማዊነቱ ላይ ሊያጠላ የሚችል ሁኔታ ነበረ። ከነሱም ጋር ቦርዱ ባደረገው ውይይት ከዞኑ አስተዳደርም ከሌሎችም ከሚመለከታቸው ሌሎች ዞን አስተዳደሮችም ጭምር ተነጋግረን የተወሰኑ ማሻሻያዎች በምርጫ ጣቢያዎች ላይ አድርገናል። ያ ሲደረግ መራጩ መመዝገብ የሚፈልገው መመዝገብ እንደሚችል ማረጋገጥ ይኖርብናል። እሱን አድርገናል። ግን ቦታውን በመቀየር አንዳንድ ጣቢያዎች ቀድሞ ከነበሩበት ቦታቸው ትንሽ ፈቀቅ እንዲሉ በማድረግ አካባቢው ላይ የነበረን ውጥረት ለመቀነስ ችለናል። ስለዚህ በአጠቃላይ ሰላማዊ ነበረ የመራጮች ምዝገባ ማለት ነው።
እሳቸው በቃል ከሰጡት መግለጫ በተጨማሪ ምርጫ ቦርድ እስካሁን የሰራቸውን ስራዎች የሚያሳይ በጽሁፍ ተደግፈ መግለጫ ለጋዜጠኞች ተበትኗል። ቦርዱ ሂደቱን በሚመራበት ወቅት መረጃ ማሰባሰብ፣ ምርጫ ጣቢያዎችን ዞሮ የማየትና አቤቱታ ካላቸውና ከቦርዱ ጋር መወያየት ከሚፈልጉ ከሲዳማ ዞንና ከዞኑ ውጭ ካሉ አካላት ጋርም ተወያይቷል። የጸጥታ ችግሮችንም በጋራ የሚያይ መድረክ በማቋቋም የአቤቱታና የጥቆማ ቀን ስልክ ጥሪ መስመር በማሳወቅ በቀን 50 የስልክ ጥሪዎችን በማስተናገድ ሂደቱ የተቀላጠፈና ሰላማዊ እንዲሆን እንዲሁም መረጃዎችን መሰረት በማድረግ የእርምት እርምጃ ወስዷል ይላል በጽሁፍ ለጋዜጠኞች የተበተነው መግለጫ። ቦርዱ ከወሰዷቸው የእርምት እርምጃዎች ውስጥ በምርጫ ጣቢያዎቹ በ200 ሜትር ርቀት ውስጥ መገኘት የማይገባቸው ግለሰቦችና ምልክቶች የታዩ ሲሆን ማስተካከያ ተደርጎባቸዋል። በጣቢያዎቹ ውስጥ መታየት የሚችሉት የሁለቱ ምልክቶች ወኪሎች፣ የምርጫ አስፈጻሚዎች፣ ጋዜጠኞችና ታዛቢዎች ብቻ መሆናቸው ተነግሯቸው የእርምት እርምጃ ተወስዶበታልም ብሏል ወይዘሪት ብርቱካን። የመራጮች ካርድ ወደ ቤት ይዞ በመሄድ ከፍተኛ ጥፋት አጥፍቶ የተገኘው የምርጫ አስፈጻሚ ከስራ ተሰናበተ ሲሆን የመራጮችን ምዝገባ ለመሰወር የሞከረ ሌላ አስፈጻሚና የታዛቢዎችን እንቅስቃሴ ሲያውቅ የነበረ ግለሰብን በቁጥጥር ስር ውሎ ምርመራ የተደረገበት ይገኛል ብሏል መግለጫው። ከአስተዳደር ወሰን ጋር በተያያዘም ቀደም ሲል ግጭት በነበረባቸው ጎንደርነትና በሌላ የተሰኙ አካባቢዎች የተፈጠሩ አለመግባባቶችን ከኦሮሚያ ክልልና ከሲዳማ ዞን ጋር በመወያየት ምርጫ ቦርድ መፍታቱን ሰብሳቢዋ ገልጸዋል። በዚህ ሂደት ውስጥ ተቋርጦ የነበረው የአንድ ቀን የምራጮች ምዝገባ በሂዳር 7/2012 ዓ.ም ተከናውኗል። ቦርዱ ከፍተኛ የተመዝጋቢ ቁጥር ያለባቸውን ጣቢያዎች በመለየት ለድምጽ መስጫው ቀን ተጨማሪ 175 ጣቢያዎችን እንደሚያቋቁም ምርጫ ቦርድ አስታውቋል።
የድምጽ መስጫው ደህንነት ተጠብቆ በትክክለኛ ሁኔታ በየጣቢያዎቹ እንዲደርስ ማድረግ ደግሞ ዋናው ስራችን ነው። አሁን ከአዲስ አበባ ተንቀሳቅሶ የተወሰነ ቦታ ደርሷል። መከላከያ ሰራዊት ነው ጥበቃ የሚያደርግለት፣ ደህንነቱን ለማረጋገጥ ማለት ነው። ከዛ ክፍፍሉን በፍጥነት እናደርጋለን። በቂ የመምረጫ ቁሳቁስ ድምጽ መስጫን ጨምሮ ሌሎችንም ቁሳቁሶች በአግባቡ በቦታው እንዲገኝ መስራት ይኖርብናል። የዕለት ሁለት ደግሞ የሚያጋጥሙ ችግሮች እዚህም እዛም ቢኖሩ ሂደቱን ሳያሰናክሉ ወዲያው እንዲፈቱ ለማድረግ አስፈላጊውን አደረጃጀቶች፣ የሰው ኃይል እንደዚህ እያቋቋም እንገኛለን። ከዛ ውጭ ደግሞ ውጤቱ በጊዜውና በሰዓቱ ወደ ማዕከል እንዲደርስ ማድረግ ማለት ነው። እነዚህ ለሂደቱ በጣም አስፈላጊ ነገሮች ናቸው። ከዛም በተጨማሪ እስካሁን የነበረው ለመራጮች ምዝገባ ሂደት የታየው ሰላምና ጸጥታ በእለቱም እንዲቀጥል፣ ከዛም በኋላ ባለው ጊዜ ለመረጋጋቱ እንዲቀጥል ከህግ አስፈጻሚ አካላት ጋር እንሰራለን።
በምርጫው ቀን የመንግስት መስሪያ ቤቶችና የግል ተቋማት ዝግ እንደሚውሉም ገልጿል። ቦርዱ የውሳኔ ህዝቡን ጊዜያዊ ውጤት በማግስቱ ይፋ እንደሚያደርግም አሳውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ለምሽቱ አብይ ርዕስ የያዝነው ዘገባ ተሰናድቷል። ገዢው ኢህአዴግ የውህደት ውሳኔ ከትናንት በስቲያ ምሽት አሳልፏል። ውሳኔው ያለፈው በህወሓት ሙሉ ተቃውሞና በሌሎቹ አባል ድርጅቶች ሙሉ ድጋፍ መሆኑ ታውቋል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማን እስክንድር ፍሬው ስብሰባው እንደተጠናቀቀ በአዲሱ የብልጽግና ፓርቲ ላይ አነጋግሯቸው ነበር። ቀጥሎ ይቀርባል።
አጽንኦት ተሰጥቷቸው ውይይት የተደረገባቸው ጎላ ጎላ ያሉ አምስት ነጥቦች አሉ። አንደኛ ህብረ ብሔራዊ ፌዴራላዊ ስርዓቱ ተጠናክሮ መቀጠል እንዳለበት፣ በዚህ ላይ ብዥታ መኖር እንዳሌለበት በሚገባ ሲመከርበት የዋለና በዚህ ላይ ምንም አይነት ልዩነት እንደሌለ፣ ይሄ መሆን ያለበት ከየድርጅቶቹ ፍላጎት ብቻ ሳይሆን በተጨባጭ በኢትዮጵያ ተጨባጭ ሁኔታ የፖለቲካ ተጨባጭ ሁኔታ በሚታይበት ጊዜ የብሔር የማንነቶች ማክበር ኢትዮጵያን የማስቀጠልና ያለማስቀጠል ጉዳይ ነው። ፌዴራላዊ ስርዓቱም በዚህ ደረጃ የሚታይ ነው። ህብረ ብሔራዊ መሆኑ ብቻ በቂ አይደለም። ፌዴራላዊ መሆኑ ብቻ በቂ አይደለም። ዲሞክራሲያዊ መሆን መቻል አለበት። እነዚህም ህብረ ብሔራዊ፣ ፌዴራላዊ፣ ዲሞክራሲያዊ ስርዓት መቀጠል ተጠናክሮ መቀጠል ያለበት የሁሉና ጉዳይ ነው የሚል ተመክሮ የጋራ አቋምና ስምምነት የተያዘበት ነው። ይሄ በጥናቱ የተቀመጠው በፕሮግራም ወይም በድርጅቱ ማኒፌስቶ እና እንዲሁም ደግሞ በህገ ደንቡ በአሰራር መደገፍ አለበት የሚል በፓርቲው ስትራክቸር ቀጥሎ በሚመጡትም አጽንኦት ሊሰጠው ይገባል የሚል ነው። በሁለተኛ ደረጃ ራስን በራስ የማስተዳደር መብት ህገ መንግስታዊ መብቱ፣ ምክንያቱም ውህዱ ፓርቲ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስትን መሰረት አድርገው የምርጫ ህጉን መሰረት አድርገው እንደ ማንኛውም ፓርቲ ህጋዊ ፓርቲ የሚዋሀድ በመሆኑ ምክንያት ይህንን ተከትሎ የሚዋሀድ እስከሆነ ድረስ ራስን በራስ የማስተዳደር መብት እና የብሔር ብሔረሰቦችና ህዝቦች ህገ መንግስታዊ መብት ባከበረና ባስከበረ መልኩ አጽንኦት ተሰጥቶት አዲሱ ፓርቲ ይህንን ለማስከበር የሚታገል መሆኑ የሚያታግል መሆኑ ወደ ጎለበተ መብትም አሁን እየተደረገ እንዳለው ለምሳሌ የሲዳማ ህዝብ ጥያቄ እየተሰናገደ ነው። ሌሎችም ህገ መንግስታዊ እስከሆኑ ድረስ በዚሁ አግባብ በሰላማዊ መንገድ ዘላቂ ሰላምን ወንድማማችነትን ሊያጠናክር በሚችል መልኩ መቀጠል አለበት የሚል ነው። በሶስተኛ ደረጃ የኢትዮጵያ ብሔር ብሔረሰቦች በዚህ ፓርቲ የታቀፉ አልነበሩ። የኢትዮጵያ ህዝቦች የብሔራዊ ዴሞክራሲያዊ ግንባር ኢህአዴግ የአራት ውህድ ፓርቲ ነው። እነዚህ አራት ክልሎች ውስጥ ያሉ የተለያዩ ብሔር ብሔረሰቦች ያሉ ቢሆንም ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ ያሉ የኢትዮጵያ ክፍሎችን ያላካተተ በመሆኑ ይሄ የሚፈጠረው ፓርቲ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚሳተፉበትና አካታች የሆነ የኢትዮጵያ ብሔር ብሔረሰቦች የውህድ ፓርቲው አባል የሚሆኑት የሚካተቱበት አካታች እንዲሁም ደግሞ ድርጅት ውስጥም ፍትሐዊ እኩልና መሆን አለበት የሚል በሶስተኛ ደረጃ ያየ ጉዳይ ነው።
አቶ ፈቃዱ አራተኛ ከመሄድዎት በፊት ፍትሐዊ
ማንነትንና ሀገራዊ አንድነትን ባገናዘበ መልኩ የሁለቱንም ማንነቶችን ባስታረቀ መልኩ ማለት ነው። ሀገራዊ አንድነት ብቻ ሳይሆን ብሔራዊ ማንነትም ለኢትዮጵያ ያስፈልጋል። ብሔራዊ ማንነት ብቻ ሳይሆን ሀገራዊ አንድነት ያስፈልጋል። ሀገራዊ አንድነት ሲባል እንግዲህ በሚያግባቡ ታሪኮች ጉዳይ ላይ የጋራ ማንነት እያያዝን እያዳበን ልንሄድ ይገባል። አንዱ ለአንዱ ይደግፋል። በአምስተኛ ደረጃ አጽንኦት ተሰጥቶት ውይይት የተደረገበት ኢትዮጵያ የብዝሃ ቋንቋ ተናጋሪዎች ያሉባት ናት። ስለዚህ የቋንቋ ብዝሃነትን የሚያስተናግድ ፓርቲ ነው የሚሆነው ማለት ነው የሚዋከረው ፓርቲ። ይሄ የተሻለ ለመረዳዳትን አንዱ ያንድ ቋንቋ በፍላጎት ለመረዳዳት ባህሉን ለማወቅ እድል ስለሚሰጥ ይሄንን አምስት ጉዳዮች አጽንኦት ሰጥተው መክረዋል። ይሄንን ከመከረ በኋላ ስምምነት ላይ መድረስ ችሏል ማለት ነው። ውሳኔውን የማሳለፉ የምክር ቤቱ ነው የሚሆነው። ውሳኔውን የማሳለፉ ስራ አስፈጻሚው ከስምምነት ላይ ነው የሚደርሰው። ስምምነት የደረሰባቸው እነዚህ ጉዳዮች በፕሮግራምና በህግ ደንብ መካተት አለባቸው፣ ጥናቱ ትክክል ነው፣ ውህደቱ አስፈላጊነት ነው የሚሉ ርዕሰ ጉዳዮችን አንስቶ በስድስት ተቃውሞና በአብላጫ ድምጽ መግባባት ላይ ደርሷል። በነገው ዕለት ደግሞ በተዘጋጀው ረቂቅ ህገ ደንብና እንደገና ደግሞ ፕሮግራም ላይ የሚወያይ ይሆናል ማለት ነው። ያው ውይይቱም ለማጽደቅ ሳይሆን በወሳኝ መልኩ ግብዓት ለመስጠትና ለማዳበር ትኩረት የሚሰጥበት ይሆናል ማለት ነው። በአጠቃላይ የዛሬ ውሎ ይህንን ይመስላል።
አቶ ፈቃዱ፣ እንግዲህ ውህደቱን አስመልክቶ የኢህአዴግ ስራ አስፈጻሚ ኮሚቴ ከስምምነት ላይ ደርሷል። እስካሁን ከነበረው ልምድ ከተነሳን ወደ ምክር ቤት የሚሄዱ በስራ አስፈጻሚ ተወስነው ምክር ቤት የሚሄዱ ሀሳቦች ያው ሲጸድቁ ነው የምናየው፣ ድጋፍ ያገኛሉ ብዙ ጊዜ። እና ኢህአዴግ የሚቀጥለውን ምርጫ አንድ ውህድ ፓርቲ ሆኖ ነው የሚሳተፈው ማለት ይቻላል? እንደዛ ከሆነ ስያሜውስ ምንድን ነው የሚሆነው?
ስያሜው ገና በህገ ደንብ እና በፕሮግራም የሚመለስ ስለሆነ ረቂቅ ፕሮግራም ስለሆነ ረቂቅ ገደንብ ስለሆነ ረቂቅ ገደንቡ ገና ዜሮ ድራፍት ወይንም ደግሞ ረቂቅ በመሆኑ ምክንያት ይሄ ይሆናል የሚላል አይደለም ማለት ነው። በየደረጃው ውይይትና ግባት ተሰባስበው አሁን የሚባለውን ሊቀበል ላይቀበል ይችል ይሆናል የሚወየው አካል። ያ ስለሚሆን ይሄ ነው የሚባል ነገር ለመናገር ያዳግታል። የምርጫው ጉዳይ ምንም ጥያቄ የለውም። ምርጫው በህገ መንግስት በተቀመጠው ወቅት እናካሄዳለን የሚል ነው። ከዚህ በፊትም አቋማችን አስታውቀናል። ስለዚህ ውህድ ፓርቲው በአዲስ መኒፌስቶ ነው የሚወዳደሩ ተብሎ ነው የሚጠብቀው ማለት ነው። ግባት የሚሰጥበት እና የሚዳብረው ማለት ነው።
ስለዚህ ከምርጫው በፊት ውህደቱ ያልቃል።
በትክክል
አቶ ፈቃዱ፣ እንግዲህ አንዱ አላማው አጋር ድርጅቶችን ሶማሌን፣ ሀረሪን፣ ቤንሻንጉልን፣ ጋምቤላን እና አፋርን የሚመሩ ድርጅቶችን ጭምር ለማካተት ነው እንግዲህ የዚህ ውህደት። አሁን ደግሞ በስድስት ተቃውሞ ነው ያለፈው ብለዋል በአብላጫ ድምጽ። ያንን የተቃወመው ፓርቲ የሚወክለውን አካባቢ ከማሳተፍ አንጻር ምን አይነት ውይይቶች ተካሂደዋል? እነማንስ ናቸው የተቃወሙት?
ይህንን የተቃወሙ ግለሰቦች ይሄ ናቸው ይሄ ናቸው የሚል በአሰራር ደረጃ ትክክል አይሆንም። ሰዎች ሀሳባቸውን የሚመስላቸውን ነገር ማራማት ይችላሉ። የተቃወሙት ውህደቱን አይደለም፣ በአጠቃላይ የፕሮሲጀር ጉዳይ ነው። የትኛው ፕሮግራም ይቀድማል ወይስ ውይይቱ መጀመሪያ ተግባብቶ ውይይቱ ላይ ኢንዶርስ ከተደረገ አስፈላጊነት ኢንዶርስ ከተደረገ ወደ ፕሮግራም እንሂድ ወይም መጀመሪያ ፕሮግራም ላይ ተወያይተን ወደ ውህደት ውሳኔ እንሂድ የሚል ክርክሮች ናቸው የነበሩት እንጂ በውህደቱ አያስፈልግም ያስፈልጋል የሚል ክርክር አልነበረም። የፕሮሲጀር ነገር ላይ ነው እንጂ የውህደቱ አስፈላጊነት ላይ አልነበረም እንትኑ። ስለዚህ ይሄም አንዱ ዴሞክራቲክ ነው። በውስጡም የፈለገው ተዋይቶ የሚፈልገውን የሚደግፍበት የሚፈልገውን የሚቃወምበት ስለሆነ አዲስ እንግዳ ነገር አይደለም ማለት ነው።
ፓርቲ ተቃወመ ነው የሚባለው፣ ግለሰቦች ተቃወሙ ነው የሚባለው። እዚህ ላይ
እንግዲህ በእኛ አስተሳሰብ የተሟላ እንትን እስካልመጣ ድረስ እንደ ፓርቲ አቋም ይዟል ለማለት ያዳግታል። በግለሰቦች ነው።
ለምክር ቤት የሚላከው መቼ ነው ይሄ ስራ አስፈጻሚ የደረሰበት ውሳኔ?
ምክር ቤቱ ይሄኛው ውይይት ካለቀና ለምክር ቤት ለመጥራት ቅድመ ሁኔታው የተመጣቸው ሲያልቁ ነው ይሄን ቀን ነው ለማለት ያስቸግራል።
አቶ ፈቃዱ ተሰማ፣ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ አባል፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
እስክንድርንም እኛ እናመሰግናለን። አድማጮች፣ በሌላ በኩል ደግሞ የዓላማና የአቋም አንድነት በሌለበት ስለ ውህደት መነጋገር እንደሚያስቸግር የሚናገረው ህዝባዊ ወያኔ ሓርነት ትግራይ ህወሓት በቅዳሜው ስብሰባ ወቅት አባላቱ የሰጡት የተቃውሞ ድምፅ የራሳቸው ብቻ ሳይሆን የህወሓት የድርጅቱ አቋም መሆኑንም አስታውቋል። የህወሓትና የኢህአዴግ ስራ አስፈጻሚ ኮሚቴዎች አባልና የህወሓት ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ረዳን የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ማምሻውን አነጋግሯቸው ነበር። ተከታዩም ብለዋል።
እጅ ማውጣት በድርጅት ደረጃ እጅ አይወጣም። ፈቃዱ አጠገቤ ነው የነበረው። ሲያወጣ በግሉ ነው ያወጣው እንጂ ከአብይ ጋር ጀምሮ አላወጣም። ይህን እነግርሃለሁ። እጅ ስታወጣ በግለሰብ ደረጃ ነው የምታወጣው። በዓለም ታሪክ እጅ ማውጣት ተሰብስበህ ተቧድነህ እጅ አይወጣም። አቋም ግን በድርጅት ደረጃ ነው የምትወስደው። የህወሀት አቋም ነው። እኔ እየነገርኩህ ነው። የህወሀት ከፍተኛ አመራር አለ። ፈቃዱ ከታመጡት ነው ህወሓት በግል ነው የሰጡት ቢሮ።
ስለዚህ ሁላችሁም የህወሓት ስራ አስፈጻሚ አባላት ተቃውማችሁታል ማለት ነው?
በአጋጣሚ የነበር ነው ሁላችንም ተቃውመናል። እዛ ወታ አዲስ ተዋጣ ግን ታይት አይደለም እጅ ብታወጣው ያመንኩበት ነው ማምንበት ነው የህወሓት አቋም ነው ለዛ ላይ ተመስርቼ ነው እጄን ያወጣሁት። ፈቃዱ ሲያወጣ እንዳልኩ አጠገበረ ፈቃዱ ሲያወጣ ያመነበት ግን የድርጅቱ አቋም ያለው ነው። የድርጅት ብሎ ቀርቧልኩ የድርጅታችን አቋም ተብሎ ቀርቧል። ከዛ ውጪ አሁን አስተያየት ልሰጥ በግሌ ብለህ አስተያየት ልሰጥ ስለታለ ስራ ተጣሚ ኮንደ እንደ አለመታደል ሆኖ እንጂ ማውራት ያለበት ስለ ኢትዮጵያ ነው ስለ ድርጅት ማውራት አልነበረበትም። እንደ አለመታደል እንዳልኩ አሁን ሁሉም ሰው ብሽግ ይዞ ስለሚያወራ ይሄ በገሌ ነው እነ ፈቃዱ በድርጅት ያረጉት እኔ የሰጠሁት ቦት በግል ሊሆን በምን ስለት ሊሆን እጅ ሲወጣ ግን በግል ነው የምታወጣው።
አድማጮች አቶ ጌታቸው ረዳ በሌሎች ነጥቦች ላይ የሰጧቸውን አስተያየቶች በሌላ ዝግጅት እናቀርባለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት የሚተላለፈውን ስርጭታችንን ነው። ቆንጅት የቴክኒክ ችግር የገጠመን ይመስላል። ችግሩ ተፈቷል እያለችን ነው አቀናባሪያችን። ተከታዩን የሙዚቃ ድምጽ እንሰማና ወደሚቀጥለው ርዕስ እንሻገራለን።
እሺ ወደ ቀጣዩ ዘገባችን ይሆናል የምናልፈው። ዜና እረፍት ነው ያለን። አሃዱ ሳቡሬ አጠገበኝ ወሬ በሚል ልዩ መጠሪያ የሚታወቁት አንጋፋው ጋዜጠኛ እና ዲፕሎማት አዛውንት አሃዱ ሳቡሬ ባደረባቸው ህመም በሕክምና ሲረዱ ቆይተው በ94 ዓመት ዕድሜያቸው ከዚህ ዓለም በሞት ተለይተዋል። በአጼ ኃይለ ሥላሴ ዘመነ መንግስት በተለያዩ የመንግስት ኃላፊነት እርከኖች ያገለገሉት ጋዜጠኛና አምባሳደር አሃዱ ሳቡሬ ያረፉት ሎስ አንጀለስ ከተማ ውስጥ ሲሆን ስርዓተ ቀብራቸውም እዚያው ሎስ አንጀለስ እንደሚከናወን ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አርጋው በእኚሁ አንጋፋ ጋዜጠኛ የህይወት ታሪክ ዙሪያ ተከታዩን ዘገባ አድርሶናል። ዳንኤል አርጋው ከሎስ አንጀለስ ካሊፎርኒያ።
አንጋፋው ጋዜጠኛና ዲፕሎማት እንዲሁም በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከፍተኛ ባለስልጣን የነበሩት አሃዱ ሳቡሬ በተወለዱ በ94 ዓመት ዕድሜያቸው ከዚህ ዓለም በሞት ተለይቷል። አንጋፋው ጋዜጠኛና አምባሳደር አሃዱ ሳቡሬ ከእናታቸው ከወይዘሮ ደስታ ሌሌና ከአባታቸው ከአቶ ሳቡሬ ሳህለ ማርያም በሐረርጌ ጠቅላይ ግዛት አዲጋላ በተባለው ልዩ ስፍራ እንደ አውሮፓውያን ዘመን አቆጣጠር መስከረም 25 ቀን 1925 ዓ.ም ተወለዱ። እድሜያቸው ለትምህርት እንደደረሰም በድሬዳዋ ከተማ ቄስ ትምህርት ቤት በመግባት ትምህርታቸውን ቀጠሉ። ከዚያም በአሊያንስ ፍራንሴ የፈረንሳይ ትምህርት ቤት በመግባት ትምህርታቸውን በመከታተል ላይ እንዳሉ ጣሊያን ኢትዮጵያን ሲወር ትምህርታቸውን ለማቋረጥ ተገደዱ። ለትምህርት ባላቸው ጽኑ ፍላጎት ጣሊያን ትምህርት ቤት በመግባት የትምህርት ገበታቸውን መከታተላቸውን ያዙ። የጣሊያን ወረራ እንዳበቃም በድሬዳዋ ማዘጋጃ ቤት በግብር ሰብሳቢነት ተቀጥረው የመጀመሪያ የመንግስት መስሪያ ቤት ገና በአፍላነት እድሜያቸው አህዱ ብሎ ጀመሩ። በጅቡቲ የኢትዮጵያ ቆንስላ ጽህፈት ቤት ተዛወሩ። ጅቡቲ በነበሩበት ወቅት ለስነ ጽሁፍ ባላቸው ከፍተኛ ፍላጎት ከጅቡቲ ወደ አዲስ አበባ ለአዲስ ዘመን ጋዜጣ ጽሁፎች በመላክ በጋዜጣው ላይ የሚያወጡት ጽሁፎች በአጭር ጊዜ ውስጥ ክህሎታቸውን በይፋ አስመሰከሩ። ከዚያም ጅቡቲን ለቀው በማስታወቂያ ሚኒስቴር መስሪያ ቤት ውስጥ በጋዜጠኝነት ተቀጥረው በዜና አንባቢነትና በሬዲዮ ዜና ሀተት አዘጋጅነት በሚያቀርቧቸው በሳል ስራዎች በወቅቱ ከፍተኛ ተቀባይነት እንዳስገኘላቸው ይነገራል። በዘመኑ ሬዲዮ ብዙ ሰው ጋር የማይገኝ የቅንጦት እቃ ስለነበረ በዋና ዋና አደባባዮች ስፒከሮችን በመስቀል አህዱ ሳቡሬና ጋዜጠኛ ሰፋይርጉ በጋራ ያስተላልፏቸው የነበሩት የሬዲዮ ዘገባዎች በህዝቡ ዘንድ ከፍተኛ ተወዳጅነትን አተረፈላቸው። በህትመት ጋዜጣም ባሳዩት የነቃ ተሳትፎ የዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅ በመሆን ሰርቷል። ጋዜጠኛና አምባሳደር አህዱ ሳውሬ በወቅቱ ያቀርቧቸው በነበሩት በሳል ስራዎች የተነሳ እውቁ ገጣሚ ነጋድራስ ተሰማ ሸቴ አህዱ ሳቡሬ አጠገበኝ ወሬ በማለት ተቀኝተውላቸዋል። አንጋፋው ጋዜጠኛና አምባሳደር አህዱ ሳቡሬ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ለስድስት ዓመታት ያህል ያገለገሉ ሲሆን እንዲሁም በሶማሊያ የኢትዮጵያ አምባሳደር በመሆን ለአምስት ዓመታት ያህል አገልግሏል። የአውሮፓውያን ዘመን አቆጣጠር በ1974 ዓ.ም በልጅ እንዳልካቸው መኮንን ካቢኔ የማስታወቂያ ሚኒስቴር ሚኒስትር በመሆን ማገልገላቸውንና በወቅቱም በሚኒስቴር መስሪያ ቤቱ ውስጥ የነበረውን የሥራ መዋቅር በከፍተኛ ደረጃ ማሻሻላቸውንም ያገኘነው መረጃ ያመለክታል። ጋዜጠኛና አምባሳደር አህዱ ሳቡሬ ልጆቻቸውን ለመጠየቅ እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ.ም አሜሪካን ሎስ አንጀለስ ከተማ መጡ። ከሚወዷት ውድ አገራቸው በስደት ቢርቁም ሙያቸው ግና ከእርሳቸው አራቀችም። ለአሜሪካ ከመጡ በኋላም በተለያዩ ጋዜጦች ላይ የነቃ ተሳትፎ አድርጓል። በሎስ አንጀለስ ከተማ የኢትዮጵያን ማህበረሰብ ማዕከል በቦርድ ሊቀመንበርነት በመሆን አገልግሏል። በ75 ዓመት ዕድሜያቸውም ከኤልኤ ሲቲ ኮሌጅ አሶሺየትድ ዲግሪያቸውን አግኝቷል። አምባሳደርና ጋዜጠኛ አህዱ ሳቡሬ ከአማርኛ ቋንቋ ውጪ አምስት ቋንቋዎችን አቀላጥፎ ይናገሩ ነበር። የቀዳማዊ ኃይለ ሥላሴ ፍጻሜና የደርግ አነሳስ የሚል ስያሜ የሰጡት ዳጎስ ያለ መጽሐፍም ለህትመት ብርሃን አብቅቷል። የኖሩባት ከነበረው ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ባደረባቸው ህመም በሕክምና ሲረዱ ቆይተው የአውሮፓውያን ዘመን አቆጣጠር ህዳር 14 ቀን 2019 ዓ.ም አንጋፋው ጋዜጠኛና አምባሳደር አህዱ ሳቡሬ ከዚህ ዓለም በሞት ተለይቷል። ስርዓተ ቀብራቸውም በሎስ አንጀለስ ከተማ ሆሊ ክሮስ መካነ መቃብር የፊታችን አርብ እንደሚካሄድ ከቤተሰቦቻቸው ያገኘነው መረጃ ይጠቁማል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውን ለዘገባው እናመሰግናለን። አድማጮች፣ በአንጋፋው ጋዜጠኛ ህይወትና ስራ ዙሪያ ወደፊት ቅንብር በመጽሔት እናቀርባለን። የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችንን በኤፍኤም 94.3 በአሃዱ ራዲዮም ላይ ተከታተሉ። እንዲሁም በናይል ሳት አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን ሁለተኛውን አጋማሽ ስርጭታችንን በዚሁ መጀመራችን ነው። ወደ ቀዳሚው ቅንብር እናልፋለን። ህዝባዊ ስብሰባ በዋሽንግተን ዲሲ።
ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም ለዚያ የሚመጥን ጠንካራና የተጠና መፍትሄ ሊሆን እንደሚገባው በዋሽንግተን ዲሲው ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገልጠዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር እኛንን ኢትዮጵያ ከተባለው ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሀሳብ ከትንታኔ ጋር ቀርቧል። አደጋውን ለመቀነስና ለውጥ ለማምጣትም የኢትዮጵያን ችግር በተጠና መልኩ ለይቶ በሚደረግ ውይይት ወደ መፍትሄ ማምራት ይሻላል ነው ያለው። ለዚህም ምሁራን ዋናውን ኃላፊነት መውሰድ እንዳለባቸው በውይይቱ ወቅት የተነሳ ነጥብ ነው። የተቀረው የኢትዮጵያ ሕዝብም የችግሩን አሳሳቢነት በሚገባ በመረዳት አገር በማዳን ተግባር ሊሰማራ ይገባል ተብሏል። ብሔርተኝነትም በውይይቱ ላይ ተነስቷል። ውይይቱን የተከታተለችው ጽዮን ግርማ ለዛሬ ከውይይቱ የተወሰነውን ክፍል ባጭሩ አሰናድታለች።
በተለያየ መልኩ በኢትዮጵያ ጉዳይ ላይ ተሳትፎ የሚያደርጉ አምስት ተናጋሪዎችን የያዘው እዚህ ዋሽንግተን ዲሲ የተካሄደው ውይይት የተለያዩ ነገር ግን በኢትዮጵያ ጉዳይ ላይ ትኩረት ያደረጉ ሀሳቦች የተነሱበት ነበር። ከኢትዮጵያ የመጡት የኢዜማ አመራሮች አቶ አንዷለም አራጌና አቶ ዮም መሳፍንትን ጨምሮ የኢትዮጵያ ጉዳይ የኛም ጉዳይ ነው በሚል በብዙ ውይይቶች ላይ የሚሳተፉት አቶ ነጋሲ በየነ፣ አቶ ንጌሶ ዋቅዮና አቶ ሽመልስ ኬንታጮም ለውይይት መነሻ የሚሆኑ ሀሳቦቻቸውን አቀርበዋል። የኢትዮጵያ ፖለቲካ ሊሂቃን በማንነት ላይ ያተኮረ እልቂትን እያፈጠኑት ነው ወይ በሚል ርዕስ የሩዋንዳውን የዘር ፍጅት በምሳሌ ያስቀምጠው በዓለም አቀፍ ደረጃ ተቀባይ የሆኑትን 8 የዘር ፍጅት ምልክቶችን በመዘርዘር ሰፋ ያለ ውይይት የተካሄደበትን የአቶ ሽመልስ ኬንታጮን ማብራሪያ ለእሁድ ምሽት በይደር በማቆየት በሌሎቹ ጉዳዮች ላይ አተኩራለሁ። አቶ ነጋሲ በየነ የተባሉት አቅራቢ የኢትዮጵያን የፖለቲካ የቀደመ ታሪክ ባጭሩ ዳሰው አሁን ላለው ችግር መፍትሄ ማጣት ዋነኛው ምክንያት የልሂቃኑ ማህበረሰብ ስብስብ አለመግባባት መሆኑን በመግለጽ ይወቅሳሉ።
የአማራ ኤሊት፣ የትግራይ ኤሊት፣ የኦሮሞ ኤሊት በየብሔረሰቡ ተወሽቆ ለእያንዳንዱ የራሱን ጥቅም ለመቀራመት የራሱን ስልጣን ለመያዝ እንጂ የኢትዮጵያ ህዝብ ይሄ ሁሉ ኤሊት ያመጣው ነው። ኮሚኒዝም ስንል እኛ ነው ያመጣ ነው። ክልል ሲባልም እኛ ነው ያመጣ ነው። አሁንም ደግሞ ግጥብጡ የሚጀምረውም በዩኒቨርሲቲም ይሁን በማፈናቀልም ይሁን በኤሊቶች ነው እና ጉድለቱ የኢትዮጵያ ህዝብ የህዝቡ ሳይሆን የኤሊቶች አለመግባባት ነው። ወይም ደግሞ ያለውን ቅራኔ በቀላሉ በትንሹ ሶልቭ ለማድረግ ባለመቻላችን ነው።
በቀላሉ ሊፈቱ የሚገባቸው ጉዳዮች እልባት ስለማይሰጣቸው እየዋሉ እያደሩ የገዘፉ ችግሮች ይሆናሉ የሚል እምነት አላቸው። በብሔር ፖለቲካ መደራጀትም ኪሳራ እንጂ ትርፍ የለውም የሚል አቋምም አላቸው። ምሁራኑን የማያግባቡት ጉዳዮች ጫፍና ጫፍ ይራመዳሉ እንጂ አንድ ላይ ቁጭ ተብሎ ውይይት ስላልተደረገባቸው አንድ ኢትዮጵያዊ በየትኛው አደረጃጀት መብቱ ምንድን ነው የሚያጣው የሚለውም በዝርዝር መነጋገር ስላልተቻለ ችግሩን እያሰፋው ሄዳል ይላሉ። አቶ ሽመልስ ኬንታጮ በበኩላቸው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ሰዎች እየተሳካላቸው ስላልሆነ ህብረተሰቡ አይሆንም ሊላቸው ይገባል የሚል አመለካከት አላቸው።
የማህበረሰቡ አሁን የፖለቲካ ሊሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉን፣ እርስ በርስ የምንወያይበት የምንነጋገርበት፣ እነዚህ ስራ ላይ እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት።
አቶ ዮም መሳፍንት የተባሉት አቅራቢ በበኩላቸው በውጭ የሚገኘው ማህበረሰብ ራሱን ሁልጊዜ በተቃውሞ መስመር ላይ አስቀምጦ ሌሎችን ከመቃወም ይልቅ የመፍትሄ ሀሳብ ይዞ ከመፍትሄ አምጪ አካል እኩል መሰለፍ አለበት ብለዋል። ወንድማማችነትን የሚሰብክ አካል ለምን አሸናፊ አልሆነም የሚል ጥያቄም አንስተዋል።
አንድነትን፣ ወንድማማችነትን፣ ኢትዮጵያዊነትን ይዞ መልካሙን ይዞ የተነሳው ኃይል ለምን አልተሳካለትም ብለን ስንጠይቅ የመጀመሪያው መልስ የመደራጀት ለውጥ ነው ብዬ ነው የማስበው። እነዚህ ጽንፈኞች የምንላቸው ለአንድ ዓላማ በፊት በጠላትነት ከሚተያዩት አካል ጋር እንኳን በፊት ይህንን አድርጎናል፣ እንደዚህ ገሎናል፣ እንደዚህ ጨፍጭፎናል ከሚሉት አካል ጋር እንኳን አብሮ ለመስራት ለማበር ዝግጁ ናቸው። ደግሞ ይሄ የአንድነት ጎራ የሚባለው በጣም በትንንሽ ልዩነቶች ተከፋፍሎ እርስ በርስ መቆራቆዝ ላይ ያተኩራል። ወገኖቼ የምንፈልገውን ማወቅ መቻል አለብን። ምንድን ነው የምትፈልጉት? ምን አይነት ሀገር ነው የምትፈልጉት? ምን አይነት ኢትዮጵያ እንድትኖር ነው የምትፈልጉት? የጠነከረች፣ የበለጸገች፣ የዜጎቿ መብት የሚከበርባት አንድ የሆነች ሀገር ነው የምትፈልጉት? እንደዚያ ከሆነ አንድነት ከግለሰብ ነው የሚጀምረው።
የኢኮኖሚ ውስንነት የተለያዩ ቀውሶችን አስከትሏል የሚል እምነት ያላቸው ሌላው ተናጋሪ አቶ ንጌሶ ዋቀዮ የህዝብ ቁጥር መጨመር የተመረቱ ነገሮች ለአገር ውስጥ ገበያ ከመዋል ይልቅ ለውጭ ገበያ መቅረብ፣ የውጭ ምንዛሬ መናር፣ የስራ አጥነትና ተገቢ የሆነ አምራች አለመፈጠር ምክንያቶች ናቸው ካሉ በኋላ የኢኮኖሚው አለመስተካከል ሁከትን ያባብሳል ብለዋል።
አሁን ያለው ሁኔታ የፈለገ ፖለቲካ ጥሩ ፖለቲካ እናውራ፣ ያ ነገር ካልተስተካከለ ችግሩ አሁንም ይቀጥላል። እንዴት ይስተካከል ነው? አንደኛው ኢኮኖሚውም የሚንቀሳቀሰው በተወሰነ ግለሰቦች ነው፣ ባለሀብት ይሉናል። ግብሩንም በስርዓት እንኳን ከፍሎ አያውቁም። ከነሱ የምትመጣውን ገንዘብ ደግሞ ወደ ድሃው አውርደን ሆስፒታል የምናሳክምበት ሲስተም የለም፣ ዌልፌር ሲስተሙ ቼኑ የለም። ስለዚህ ሲስተም ማዘርጋት አለብን። እውነት ለህዝብ የሚናስብ ከሆነ በአፍ አይደለም፣ በጥሩ ፖለቲካ ፕሮግራም አይደለም፣ ሲስተም ዴቨሎፕመንት ያስፈልገናል።
ይህንንም ለማስተካከል ተገቢ የሆነ የቁጥጥር ስርዓት መዘርጋት አለበት፣ ለስራ ብቁ የሆኑ ወጣቶችን ማፍራት ይገባል ብለዋል። ከዚሁ ጋር አያይዘው ፖለቲካውን የዳሰሱት አቶ ንጌሶ ለአንድ አገር ህዝብ ሲባል በጋራ መነጋገር ምርጫ አልባ መፍትሄ ነው ብለዋል። የኢዜማው አቶ አንዷለም አራጌ በበኩላቸው ኢትዮጵያ ውስጥ ስጋት ቢኖርም ኢትዮጵያን የሚለው ኃይል አሁንም ጠንካራ ኃይል ነው የሚል እምነት አላቸው።
ኦሮሚያ ውስጥ ያለን ማየት ይችላሉ። ደቡብ ሲሄድ ያለው፣ አማራ ክልል ሲሄድ፣ ትግራይ ላይ ሲሄድ አያለው። ሰው አሁንም ሰው ነው። ህዝቡ አሁንም ህዝብ ነው። ኢትዮጵያዊነቱን ይወዳል። ስለ ኢትዮጵያ ቀና ያስባል። ግን ዶክተር ኪንግ እንደሚሉት ዛሬም ሳልጠቅ ስላልሄድ ነው፣ ካልተደራጁ ብዙሀን ይልቅ የተደራጁ ጥቂቶች ይሻላሉ። ዝም ብሎ እንደ ወንዝ የሚፈስ ነው። ሀገር ውስጥም ውጭም ያለው ተደራጅቶ አስተዋጽኦ አያደርግም። በብሔር የተደራጁ ስብስቦች ለክፉ ሀሳብ ብዙ ተደራጅተው ይሰራሉ። ህብረ ብሔራዊ አስተሳሰብ ኢትዮጵያ ኢትዮጵያ የሚለው ግን ቁሞ ያያል። እንደ መፍትሄ የምወስደው ከዚህ ለመውጣት እስኪ አንዳችን የሌላችንን ቁስል ለመስማት እንሞክር። ችግሩ ከሁል ጊዜም የራሳችንን ፍላጎት ነው የምንሰማው። የየግል ጩኸት ሆነ ነገሩ። በማይሰማሙ ዜጎች ሀገር አትገነባም። እያንዳንዳችን ሌላችን ጫማ ውስጥ መቆም አለብን፣ መስማት አለብን። ሀገር ነው የምንወደው ሰው ጋር ብቻ አይደለም የምንመካከረው። እንዲህ በአንድ ጣራ ስር ቁጭ ብለን ቢያስፈልግ በር ዘግተን መወያየት አለብን። የዚህ ዘመን ሰዎች ከአባቶቻችን የተሻልን ከሆነ የተሻለ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል። ከአባቶቻችን የምንሻል ትውልዶች ከሆነ ቁጭ ብለን እስኪ ምንድን ነው ችግራችን፣ የምንጠላው ነፍሰ ገዳይ የምንለው ሰው ጋር ቢሆን ቁጭ ብለን መምከር አለን።
ለአቶ አንዷለም ከተሳታፊ ጥያቄ ቀርቦላቸው ነበር።
የብሔር ድርጅቶች ለክፉ የተመሰረቱት በኔጌቲቭ መንገድ ቀረስከው፣ የአንድነት ኃይሎች ግን ለጥሩ። ይሄ በጣም የተሳሳተ አስተሳሰብ ነው ብዬ አምናለሁ። መጀመሪያ መጠየቅ ያለብን የብሔር ድርጅቶች መነሻው ምንድን ነው? የብሔረተኝነት ብለን ከጠየቅን ሌጂቲመት የሆነ ዲማንድስ አላቸው ለእኩልነት መብቶቻቸው እንዲከበሩ። በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነትን ትክክል አይመስለኝም።
ብሔርተኝነትን ማውገዜን ጌታዬ ያልወደዱትም ግን አውግዘዋለሁ። ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው፣ እንዴት አድርጌ በበጎ ልየው፣ ስንት ሰው ይሞትብን፣ ስንት ሰው ይፈናቀልብን፣ ምን ያህል እንጠላላ፣ ምን ያህል ልባችን ይሻክር፣ ምን ያህል ልባችን ይድማ። መወገዝ ያለበት ነው። ወንድሞችን አልጠላቸውም። ወደ ልቦናቸው እንዲመለሱ እፈልጋለሁ። ይቅር እንድንባባል እፈልጋለሁ። እንድንደማመጥ እፈልጋለሁ። ግን የት እንዳደረሰን አይተናል። ስለዚህ ብሔርተኝነት በጣም በኢትዮጵያ ትልቅ ችግር ውስጥ እየከተተን ያለ ነው። በቃ ልንለው ይገባል። ከዚህ በላይ ከለቀቅነው እንጠፋለን።
በአጠቃላይ ጽሑፍ አቅራቢዎቹ አብዛኛውን ያተኮሩበት ሀሳብ በአሁኑ ሰዓት የኢትዮጵያን ችግር ለመፍታት ጫፍ የረገጡ ሀሳቦች ወደ አንድ መጥተው ውይይት ሊደረግባቸው ይገባል የሚል ነው። ለአሜሪካ ድምጽ ራዲዮ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱ የመጨረሻ ቅንብር ሳምንታዊው የስፖርት ክፍለ ጊዜ ላይ ደርሰናል። የዝግጅቱ አቅራቢ ግርማቸው ከበደ ነው። ስፖርት።
ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት በ19ኛው ታላቁ ሩጫ በኢትዮጵያ የዓለም ዘርፍ የኋላውና በሪሁ አረጋዊ ማሸነፋቸው፣ ለሊሳ ደሲሳ ማራቶንን ከሁለት ሰዓት በታች በመሮጥ የዓለም ክብረ ወሰንን መስበር እንደሚፈልግ ማስታወቁ፣ ለተሰበ ግደይ በ15 ኪሎ ሜትር የጎዳና ላይ ውድድር የዓለም ምርጥ ሰዓትን ማስመዝገቧ፣ እንዲሁም የኢትዮጵያ ብሔራዊ ቡድኖች ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን ቆዩ። በ19ኛው ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ውድድር የዓለም ዘርፍ የኋላውና በሪሁ አረጋዊ አሸንፈዋል። ባለፈው ዓመት የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ላይ አራተኛ ሆና የጨረሰችው የዓለም ዘርፍ ዘንድሮ 10 ኪሎ ሜትሩን በ31 ደቂቃ 54 ሰከንድ 25 ማይክሮ ሰከንድ በመጨረስ አሸንፋለች። የዓለም ዘርፍ ካሸነፈች በኋላ ስለ ውድድሩ አስተያየቷን ሰጥታለች።
ውድድሩ በጣም አሪፍ ነበረ። ያው ፍክክር ያለበት ውድድር ነበረ። ውድድሩ ዛሬ በጣም ይከብድ ነበር። አዩ ምናምን በጣም አሪፍ ነው አሸናፊኛ።
ጽጌ ገብረሰላማና ዓለም ንጉሴ ሁለተኛና ሶስተኛ ሆነው ጨርሰዋል። በወንዶቹ ውድድር ደግሞ የዓለም ከ20 አመት በታች የ10000 ሜትር ውድድር የብር ሜዳሊያ ባለቤቱ በሪሁ አረጋዊ አሸናፊ ሆኗል። በሪሁ ከተደጋጋሚ ጉዳት በኋላ ወደ ድል መመለሱ ነው። በሪሁ ውድድሩን ያሸነፈው አንዱ አምላክ በልሁን በአንድ መቶኛ ሰከንድ በመቅደም ነው።
ደስ ብሎኝ ይመጣ ጠንከር ያለ ውድድር ነበር። ከአንድ አምላክ መጨረሻ ላይ አሸንፍ ያለው ደስ ብሎኝ።
ገመቹ ዲዳ ደግሞ ሶስተኛ ወጥቷል። አሸናፊዎቹ እያንዳንዳቸው የ100,000 ብር ሽልማት ያገኛሉ። ለሊሳ ደሲሳ ማራቶንን ከሁለት ሰዓት በታች በመሮጥ የዓለም ክብረ ወሰንን መስበር እንደሚፈልግ አስታውቋል። የዓለም የማራቶን ክብረ ወሰን በኬንያዊው ኤሊድ ኪፕቾጌ በሁለት ሰዓት 1 ደቂቃ 39 ሰከንድ የተያዘ ሲሆን ባለፈው መስከረም ወር የበርሊን ማራቶንን ያሸነፈው ቀነኒሳ በቀለ ከክብረ ወሰኑ 2 ሰከንዶች ብቻ ዘግይቶ ጨርሷል። ኪፕቾጌ ማራቶንን ከሁለት ሰዓት በታች የጨረሰ ቢሆንም ተለዋዋጭ አሯሯጮችንና እውቅና ያልተሰጣቸውን ቴክኖሎጂዎች በመጠቀሙ በዓለም አትሌቲክስ በክብረ ወሰንነት አልተመዘገበለትም። በዶሃ የዓለም የማራቶን ሻምፒዮን የሆነውና በዓለም አትሌቲክስ ሻምፒዮና የኢትዮጵያ የማራቶን ድልን ከ18 ዓመታት በኋላ የመለሰው ለሊሳ በተለይ ለቪኦኤ በሰጠው አስተያየት የማራቶን ክብረ ወሰን መቼ ሊሰበር እንደሚችል ግምቱን ተናግሯል።
መሰበር ብቻ ሳይሆን ሁለት ሰዓት በታች ኖርማል ሮድ ሬስ ላይ እንደሚሆን እርግጠኛ ነኝ። ምክንያቱም አሁን ያለው የቴክኖሎጂና የትሬኒንግ አሰልጣኝ በጣም በሳይንስና በቴክኖሎጂ ተደገፈ ይሰበራል፣ በቅርቡ ይሰበራል።
በመጀመሪያው ማራቶንን ከሁለት ሰዓት በታች የመሮጥ የናይኪ ፕሮጀክት አባል የነበረውና በዓለም የማራቶንና ጎዳና ሩጫዎች ማህበር የአመቱ ምርጥ የማራቶን ሯጭ ተብሎ የተመረጠው ለሊሳ 42 ኪሎ ሜትር ከ195 ሜትሩን ከሁለት ሰዓት በታች የመሮጥ እቅዱንም ለቪኦኤ ገልጿል።
አዎ አለኝ። ምክንያቱም መጀመሪያ ጥናቱ እኛ ላይ ነው የተደረገው፣ ከአንዱ እኔ ስለሆነ የጥናቱ ውጤት ያ አናላይዝ እኔ ላይ እያየ ስለምሰራ ማለት ነው። ከዛ በዛ ሰዓት በህመም ምክንያት አልተሳካኝም። እግዚአብሔር ይመስገን ከአንድ አመት በኋላ ጤናማ ነኝ። የእኔ ታርጌት እሱ ነው ወደፊት።
ለተሰንበት ግዴ በ15 ኪሎ ሜትር የጎዳና ላይ ውድድር የዓለም ምርጥ ሰዓትን አስመዝግባለች። በሆላንድ የናይሜሄን የ15 ኪሎ ሜትር ፉክክርን በ10000 ሜትር የዓለም የብር ሜዳሊያ ባለቤቷ ለተሰንበት በ44 ደቂቃ 20 ሰከንድ ጨርሳለች። የመጀመሪያውን 5 ኪሎ ሜትር በ15 ደቂቃ 9 ሰከንድ የሮጠችው ለተሰንበት የመጨረሻውን 10 ኪሎ ሜትር በ29 ደቂቃ 12 ሰከንዶች ብቻ ሸፍነዋለች። ከዚህ በፊት ኬንያዊቷ ጆይሲሊን ጄፕኮስጌ ርቀቱን በ45 ደቂቃ 37 ሰከንድ የጨረሰች ሲሆን ለተሰንበት በአንድ ደቂቃ ከ17 ሰከንድ አሻሽለዋለች። ለተሰንበት ከውድድሩ በኋላ በሰጠችው አስተያየት ለውድድሩ ስዘጋጅ ጥሩ ስሜት ላይ ነበርኩ፣ በውድድሩ ወቅት ደግሞ እግሮች የምቾት ተሰምቷቸዋል። ካለፈው ምርጥ ሰዓት ምን ያህል እንዳሻሻልኩ ሳይ ደግሞ ተደንቅያለሁ ብላለች። የዓለም አትሌቲክስ የ15 ኪሎ ሜትር ክብረ ወሰን የማይመዘግብ በመሆኑ የለተሰንበት ሰዓት የዓለም ምርጥ እየተባለ ይጠራል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቶች ተወካዩ ሁሴን ማኪላ ያስተላለፈውን ውሳኔ መቀየሩን አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን በዶሃው የዓለም አትሌቲክስ ሻምፒዮና ላይ በማራቶን ውድድር ተሳትፎ የነበሩ አትሌቶች ከማገገሚያው ሶስት ወራት በፊት ውድድር እንዳያደርጉ ውሳኔ አሳልፈው እንደነበር ይታወሳል። ይሁንና የኤሊት ስፖርት ማኔጅመንት ኢንተርናሽናል የተወሰኑ አትሌቶች በኒውዮርክ ሲቲ ማራቶን ውድድር ላይ ማሳተፉን ተከትሎ ፌዴሬሽኑ ከስራ አስኪያጁና አትሌቶች ተወካዩ ሁሴን ማኪ ጋር የነበረውን ውል እንዳቋረጠ አስታውቆ ነበር። ሆኖም ፌዴሬሽኑ ዛሬ በሰጠው መግለጫ ሁሴን ማኪ በአካል ተገኝተው ይቅርታ በመጠየቃቸው ውሳኔውን እንደቀየረ አስታውቋል። የፌዴሬሽኑ ተቀዳሚ ምክትል ፕሬዚዳንት ኮማንደር ደራርቱ ቱሉ በመግለጫው ወቅት ለጋዜጠኞች እንደተናገሩት ሁሴን ማኪ ከ120 በላይ ስመጥር አትሌቶችን ይዘው ለ13 ዓመታት ከፌዴሬሽኑ ጋር የሰሩ መሆኑ፣ በአራቱም የሀገሪቱ ዋና ዋና ቦታዎች የህጻናት የአትሌቲክስ ማሰልጠኛ መክፈታቸው፣ በአዲስ አበባ ቢሮ ከፍተው እየሰሩ መሆኑ፣ በዓለም አትሌቲክስ ሻምፒዮናና በኦሊምፒክ በርካታ ውጤታማ አትሌቶችን ለሀገራችን ማፍራታቸውን ከግምት በማስገባት የስራ አስፈጻሚ ኮሚቴው ይቅርታቸውን ተቀብሎ ቅጣታቸውን ወደ 25,000 ዶላር ቀይሮላቸዋል ብለዋል። የኢትዮጵያ ወንዶች ብሔራዊ ቡድን የ2021 የአፍሪካ ዋንጫ ማጣሪያ ሁለተኛ ጨዋታውን ከአይቮሪ ኮስት ጋር ነገ በባህር ዳር ስታዲየም ያደርጋል። በመጀመሪያ ጨዋታው ከሜዳው ውጪ በማዳጋስካር 1-0 የተሸነፈው ብሔራዊ ቡድኑ ትላንት ወደ አዲስ አበባ ከተመለሰ በኋላ ዛሬ ባህር ዳር ገብቷል። የመጨረሻ ልምምዱንም ዛሬ ከ11 ሰዓት ጀምሮ ሰርቷል። ማዳጋስካርን ከገጠመው ቡድን ውስጥ የአይቮሪ ኮስት ጨዋታ በጉዳትም ሆነ በቅጣት የሚያመልጠው ተጫዋች የለም። የኢትዮጵያ እግር ኳስ ፌዴሬሽንም ለነገው ጨዋታ የስታዲየም መግቢያ ዋጋን ይፋ አድርጓል። በዚህም መሰረት አንደኛ ደረጃ 100 ብር፣ ሁለተኛ ደረጃ 50 ብር፣ ሶስተኛ ደረጃ 25 ብር እንዲሁም አራተኛ ደረጃ 15 ብር ዋጋ ይወጣላቸው ሲሆን ትኬት ነገ ከጠዋቱ 4 ሰዓት ጀምሮ መሸጥ ይጀምራል ብሏል ፌዴሬሽኑ። በመካከለኛውና ምስራቅ አፍሪካ የሴቶች እግር ኳስ ሻምፒዮና ኢትዮጵያ ብሔራዊ ቡድን በመጀመሪያ የምድብ ጨዋታው ተሸንፏል። በአሰልጣኝ ብርሃኑ ግዜ የሚመሩት ሉሲዎቹ ከኬንያ ጋር ባደረጉት ጨዋታ በሁለተኛው አጋማሽ በሁለት ደቂቃዎች ውስጥ ሁለት ጎሎች ተቆጥረውባቸው ነው የተረቱት። በዚሁ ምድብ ዩጋንዳ ጅቡቲን 13-0 አሸንፋለች። ዛሬ በምድብ 1 በተደረጉ ሁለተኛ ጨዋታዎች ደቡብ ሱዳን ዛንዚባርን 5-0፣ ታንዛኒያ ብሩንዲን 4-0 ረትተዋል። ሉሲዎቹ በሁለተኛ ጨዋታቸው ነገ ዩጋንዳን ይገጥማሉ። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደን ለስፖርት ዝግጅቱ እናመሰግናለን። አድማጮች፣ ሰዓታችን በመገባደዱ ለዛሬ ታስበው ያልቀረቡ ዝግጅቶችን ባጫጭሩ እናስተዋውቃለን። የኦሮሞ አክቲቪስት ጀዋር መሐመድ የኢትዮጵያ ፖለቲካ ሽግግርና የወደፊት ጉዞ በሚል መርህ ወይም ርዕስ በአትላንታ፣ ሲያትልና ሚኒሶታ ከተሞች ህዝባዊ ስብሰባዎችን አከናውነዋል። እነኚህ ስብሰባዎች ታዲያ ድጋፍና የተቃውሞ ሰልፎች ተስተናግዶባቸዋል። ከአዘጋጆቹና ከተቃውሞ አስተባባሪዎች ጋር የተደረገ ውይይት በነገው ምሽት ይቀርባል።
በጤና ፕሮግራም ደግሞ በኢትዮጵያ የበርካታ ዓመታት አገልግሎት በሰጡ የጀርመን ተወላጅ ነርስን ህይወት የሚዘክር ዘገባ ነበረን። ይህም በሰዓት ጥበት ምክንያት ለዛሬ ላይ ቀርብ ችሏል። በቀጣይ ዝግጅት ይቀርባል።
የአፍሪካን ቶፒክስ ወይም አፍሪካ ርዕሶችም አለን። ነገ ምሽት ተናደሩ።